ይህ የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ነሐሴ 9 2015 ዓ.ም መሰናዶ ጀመረ። በአዋሽ አርባ ታስረው የሚገኙ እስረኞችን ማግኘት ያልቻሉ ቤተሰቦቻቸው ስለ ደህንነታቸው እንደሚያሳስባቸው ገለጹ።
እኛ በአካል ሂደን ያየነው ነገር የለም፣ በስልክም አላገኘነውም። ስለዚህ አሁንም ቢሆን እንደ ቤተሰብ ከመጨነቅ አላረፍንም፣ ልቦናችን አላረፍም። የደህንነቱ ጉዳይ ሲሄድም ምንም የያዘው የገንዘብ ምንም ነገርም የለም።
የሰማችኋቸው የባልደራስ ለሁለተኛ ዴሞክራሲ ፓርቲ ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩምን ነው። በዚህ ጉዳይ በምሽቱ ዘገባ ይኖረናል። በሌላ በኩል በእስራኤል እርስ በርስ የተጋጩ ኤርትራውያን ጥገኝነት ጠያቂዎችን እጣ ፋንታን በተመለከተ ዘገባዎችን ይዘናል። ይህንና ሌሎች መሰናዶችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ከአሁን ሰዓት ጀምሮ ወደ እናንተ የሚደርሰውን መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። እንዲሁም ደግሞ ጽዮን ግርማ የምሽቱ ዋና አዘጋጃችን ናት። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ይከውንልናል። ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ትከታተሉን ዘንድ እንጋብዛለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ እየጋበዝን አሁን ለምሽቱ ወደ ያዝነው የዓለም ዋና ዋና ዜናዎች እንሻገራለን።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል የሱዳን ከፍተኛ ጀነራል አብዱልፈታህ አልቡርሃን በጦርነቱ ዙሪያ ለመነጋገር ደቡብ ሱዳን መግባታቸው፣ ደቡብ አፍሪካ ለሩሲያ የጦር መሳሪያ እንደሸጠች የሚያሳይ ማስረጃ አለመገኘቱና የሩሲያና የቱርክ መሪዎች በዩክሬን እህል ስምምነት ዙሪያ መወያየታቸው ይገኝበታል። ወደ ዝርዝሩ እናልፋለን። በሱዳን የሚካሄደው ጦርነት በሚያዝያ ወር ከጀመረ ወዲህ ሁለተኛ የውጭ ጉዟቸውን እያካሄዱ ያሉት የሱዳን ከፍተኛ ጀነራል ደቡብ ሱዳን ገብተዋል። የገዢው ሉዓላዊ ምክር ቤት ሊቀመንበር የሆኑት ጀነራል አብዱልፈታህ አልቡርሃን በደቡብ ሱዳን ዋና ከተማ የሚገኘው አየር ማረፊያ ሲደርሱ በፕሬዝዳንት ሳልቫኪር አቀባበል ከተደረገላቸው በኋላ በሱዳን ስላለው ግጭት ወደሚወያዩበት ስፍራ ማምራታቸውን ምክር ቤቱ አስታውቋል። ቡርሃን ወደ ጁባ ባደረጉት ጉዞ ተጠባባቂ የውጭ ጉዳይ ሚኒስትራቸው አሊ አልጻድቅ፣ የደህንነት ባለስልጣን ኃላፊ ጀነራል አህመድ ኢብራሂም ሙፋዴል እና ሌሎች ወታደራዊ ባለስልጣናት አብረዋቸው እንደተጓዙ ተገልጿል። በሱዳን የሚካሄደው ጦርነት ዋና ከተማውን ካርቱምን ወደ የከተማ ጦር አውድማነት ከቀየራት በኋላ ሁለቱም ተፋላሚ ወገኖች ከተማዋን ሙሉ ለሙሉ መቆጣጠር አልቻሉም። እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ አንስቶ የዘር ማጥፋት ዘመቻ እንደተካሄደበት በሚገለጽበት ምዕራብ ዳርፉር ክልልም እንዲሁ ግጭቱ ዘርን መሰረት ወዳደረገ ጥቃት አምርቶ የፈጥኖ ደራሹ ኃይልና አጋር የአረብ ሚሊሺያዎች የአፍሪካ ዝርያ ያላቸውን ማህበረሰቦች ማጥቃታቸውን የመብት ተሟጋቾችና የተባበሩት መንግስታት ድርጅት አስታውቋል። የደቡብ ሱዳን ካቢኔ ጉዳዮች ሚኒስትር ማርቲን ኤሊያ ሉምሮ የደቡብ ሱዳን ፕሬዝዳንት በሱዳን ያለውን ግጭት ለመፍታት መፍትሄ እንዳላቸው መናገራቸውን የፕሬዝዳንቱ ጽህፈት ቤት ያወጣው መግለጫ አስታውቋል። ፕሬዝዳንት ኪር ለሱዳን ቅርበትና እውቀት ያላቸው ብቸኛ ሰው መሆናቸው ይታወቃል፣ እናም ለሱዳን ቀውስ መፍትሄ ሊያገኙ ይችላሉ ሲሉ ሉመሮ መናገራቸውን መግለጫው አመልክቷል። የመጀመሪያው የአፍሪካ አየር ንብረት ለውጥ ጉባኤ በኬንያ ናይሮቢ ዛሬ ሰኞ ተጀምሯል። በጉባኤው መክፈቻ ላይ ንግግር ያደረጉት የአሜሪካ የአየር ንብረት ልዑክ ጆን ኬሪ የአየር ንብረትን ለመፋለም የአፍሪካ የካርበን ገበያ ከምንጊዜም በላይ አስፈላጊ ነው ብለዋል። የተለያዩ የዜና አውታሮች ያጠናቀሩትን ዘገባ እንግድ ወልድ ያቀርበዋል።
በአፍሪካ የመጀመሪያው የአየር ንብረት ለውጥ ዓለም አቀፍ ስብሰባ የመጀመሪያው ቀን መክፈቻ ላይ የተናገሩት የአሜሪካው የአየር ንብረት ልዑክ ጃን ኬሪ የአየር ንብረት ለውጥ ጉዳይ በሰው ልጅ ታሪክ አደገኛው ጉዳይ ነው ቢባል ማጋነን አይሆንም ሲሉ ተደምጠዋል። ችግሩ የሰው ልጅ የፈጠረው ችግር ነው። የደን መጨፍጨፍን በተመለከተ የወጡ ሕጎችን በተግባር ለማዋል ፍላጎት አይታይም ሲሉም አክለዋል። በጉባኤው የአፍሪካ ሀገራት መሪዎች የአየር ንብረት ለውጥ ያስከተለውን ችግር ለመቅረፍ ከባለጸጋ ሀገራት መገኘት የነበረበትን ገንዘብ መዘግየትን አስመልክቶ በሌሎች ዘዴዎች የሚፋጠንበትን መንገድ ይወያያሉ ተብሏል። በጉባኤው የነበሩ በርካታ ተናጋሪዎች ለጉዳዩ የተመደበውን ገንዘብ መለቀቅን አስመልክቶ ምንም ፍጥነት አይታይም ሲሉ ቅሬታቸውን ገልጸዋል። የጉባኤው አስተናጋጅ የኬንያው ፕሬዝዳንት ዊሊያም ሩቶ የአየር ንብረት ቀውሱ በቢሊዮን ዶላር የሚቆጠር መዋለ ንዋይ ወደ አህጉሪቱ እንዲያመጣ አፍሪካውያን እንደ መልካም አጋጣሚ እንዲመለከቱ ታሳስበዋል። በሶስት ቀናቱ ጉባኤ በቢሊዮን ዶላር የሚቆጠር ስምምነት እንደሚኖር የጉባኤው አስተናጋጆች ይጠብቃሉ ሲል ሮይተርስ በዘገባው አመልክቷል። ዓላማው አፍሪካ የድርቅ ጎርፍ እና ረሃብ ተጎጂ ብቻ ሳትሆን የአየር ንብረትን በተመለከተ የሚፈስ መዋለ ንዋይ መዳረሻ እንደሆነችም ለማስረገጥ ነው ተብሏል። በርካታ አፍሪካውያን የአየር ንብረት ለውጥ አቀንቃኞች ግን የመዋለ ንዋዩ ጉዳይ የምዕራባውያንን አጀንዳ የሚጠቅም እንጂ ለአህጉሪቱ የሚፈይደው የለም ሲሉ ይከራከራሉ ሲል ሮይተርስ በሪፖርቱ ጨምሮ አመልክቷል። ካርበን ክሬዲት የተባለውና አየርን የሚወክሉ ባለጸጋ ሀገራትና ኩባንያዎች ለአካባቢ ክብካቤ የሚውል ገንዘብ መለገሳቸው ይበልጥ ብክላውን እንዲቀጥሉ ምክንያት የሚሰጥ ነው ሲሉም ይከራከራሉ።
የሩሲያ መርከብ ለሩሲያ ጥቅም የሚውል የጦር መሳሪያ ከደቡብ አፍሪካ መውሰዱን የሚያሳይ ምንም ማስረጃ አለመኖሩን ጉዳዩን ሲያጣራ የቆየው ገለልተኛ ቡድን ማረጋገጡን የደቡብ አፍሪካ ፕሬዝዳንት አስታወቁ። በደቡብ አፍሪካ የዩናይትድ ስቴትስ አምባሳደር የሆኑት ሩበን ብሪጌቲ በግንቦት ወር ላይ የሩሲያ መርከብ ወደ ሩሲያ የሚጓጓዙ የጦር መሳሪያዎች ጭነት ለመቀበል ኬፕ ታውን አቅራቢያ በሚገኘው ሲሞን ታውን የተሰኘ የባህር ኃይል ጣቢያ ቆሞ ነበር ሲሉ ክስ አቅርበው ነበር። ለሩሲያ የጦር መሳሪያ አቅርቦትን በተመለከተ የተነሱት ክሶች አንዳቸውም እውነት መሆናቸው አልተረጋገጠም ያሉት ፕሬዝዳንት ሲሪል ራማፎሳ የጦር መሳሪያ ወደ ውጭ ለመላክ ፍቃድ አልተሰጠም፣ የጦር መሳሪያ ወደ ውጭ አልተላከም ብለዋል። ደቡብ አፍሪካ ቀርቦባት የነበረው ክስ ሩሲያ በዩክሬን ላይ ያደረገችውን ወረራ በተመለከተ ያላትን ገለልተኝነት ጥያቄ ውስጥ ከቶት የነበረ ሲሆን ከምዕራቡ ዓለም ሊጣልባት ለሚችል ማዕቀብም አጋልጧት ነበር። የደቡብ አፍሪካው ፕሬዝዳንት ክሱ የሀገሪቱን ገጽታ አበላሽቷል ሲሉ ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። ኒጀር በሐምሌ ወር የተካሄደውን ወታደራዊ መፈንቅለ መንግስት ተከትሎ ለአንድ ወር እገዳ ተጥሎበት የቆየውን የአየር ክልሏን ዛሬ ሰኞ መክፈቷን የኒጀር ዜና ተቋም የሆነው ANP አስታወቀ። የመፈንቅለ መንግስቱ መሪዎች እንደ አውሮፓውያን አቆጣጠር ሐምሌ 26 ስልጣን ከተቆጣጠሩ በኋላ ዘግተውት የነበረውን የአየር ክልል ነሐሴ 2 እንዲከፈት አድርገው የነበረ ቢሆንም የቀጠናው ሀገራት የሲቪል አገዛዝን ለመመለስ ወታደራዊ ጣልቃ ገብነት እንደሚያካሂዱ ማስፈራራታቸውን ተከትሎ ውሳኔያቸውን በመቀልበስ የአየር ክልሉ ነሐሴ 6 እንደገና እንዲዘጋ ማድረጋቸው ይታወሳል። በፕሬዝዳንት ሞሐመድ ባዙም ላይ መፈንቅለ መንግስት ከተደረገባቸው በኋላ የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ወይም ኢኮዋስ በኒጀር ላይ ማዕቀብ የጣለ ሲሆን ሀገሪቱ ወደ ሲቪል አመራር የማትመለስ ከሆነ ወታደራዊ ጣልቃ ገብነት እንደ መጨረሻ አማራጭ እንደሚጠቀም አስፈራርቷል። የኒጀር የትራንስፖርት ሚኒስትር ቃል አቀባይን ጠቅሶ የዘገበው የዜና ተቋም የኒጀር አየር ክልል ለሁሉም የሀገር ውስጥና የዓለም አቀፍ በረራዎች ክፍት ነው ያለ ሲሆን ሌሎች የየብስ ትራንስፖርት አገልግሎት መቀጠሉንም አመልክቷል። ዜናው አክሎ የኒጀር አየር ክልል ለማንኛውም ወታደራዊ በረራዎችና ሌሎች ከሚመለከታቸው ባለስልጣናት ቅድሚያ ፈቃድ ማግኘት የሚገባቸው በረራዎች ግን ዝግ እንደሚሆን ገልጿል። ከነሐሴ 2 ጀምሮ ኒጀር ከጎረቤቶቿ አልጄሪያ፣ ቡርኪና ፋሶ፣ ሊቢያ፣ ማሊና ቻድ የሚያገናኟትን የአየርና የየብስ ድንበሮች ክፍት አድርጋለች። ልዩ ፈቃድ ያገኙ በረራዎችም በዋና ከተማዋ ኒያሜ የሚገኘውን የአየር ማረፊያ መጠቀማቸውን ቀጥለዋል። ሆኖም የተባበሩት መንግስታት ድርጅት አርብ ዕለት ባወጣው መግለጫ በድንበር መዘጋት ምክንያት ለኒጀር የሚውል በቶን የሚቆጠር የምግብ እርዳታ መሸጋገሪያ ጣቢያ ላይ መቆየቱን ገልጾ አስጠንቅቋል። በመጨረሻም ዩክሬን የህል ምርቶቿን ወደ ውጪ ለመላክ የሚያስችላትን ስምምነት ለማደስ ቱርክና የተባበሩት መንግስታት ድርጅት ጥረት እያደረጉ ባሉበት ወቅት የሩሲያው ፕሬዝዳንት ቭላድሚር ፑቲን ከቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን ጋር ተወያይተዋል። የህል ስምምነቱን ጉዳይ ልታነሳ እንዳሰብክ አውቃለሁ በማለት ውይይታቸውን የጀመሩት የሩሲያ ፕሬዝዳንት በዚህ ጥያቄ ዙሪያ ለመደራደር በራችን ክፍት ነው ብለዋል። ኤርዶዋን በበኩላቸው በስብሰባው ማጠናቀቂያ ለዓለም በተለይ ደግሞ ለታዳጊ የአፍሪካ ሀገራት ጠቃሚ የሆነ እርምጃ ይሆናል የሚል መልእክት እንደሚጠብቁ ተናግረዋል። መሪዎቹ ሶቺ በተሰኘው የሩሲያ ከተማ ውይይታቸውን ያካሄዱት የሩሲያና የቱርክ የውጭ ጉዳይ ሚኒስትሮች ባለፈው ሳምንት ከተነጋገሩ በኋላ ሲሆን የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከውይይቱ በኋላ በሰጡት መግለጫ የጥቁር ባህር እህል እንቅስቃሴን በድጋሚ ለመጀመር ሩሲያ እንዲሟላሏት የምትፈልገውን ዝርዝሮች ለቱርክ መስጠታቸውን ተናግረዋል። ይህ በእንዲህ እንዳለ የሩሲያ ጦር ከጥቁር ባህር በስተሰሜን ምዕራብ 4 ከፍተኛ ፍጥነት ያላቸው የዩክሬን ወታደራዊ ጀልባዎችን እንዳወደመ የሩሲያ መከላከያ ሚኒስትር ዛሬ ሰኞ አስታውቋል። ሚኒስትር መስሪያ ቤቱ በቴሌግራም በኩል ባወጣው መልእክት ጀልባዎቹ የዩክሬንን ወታደሮች ነው ወደ ክሬሚያ የባህር ዳርቻ እያመሩ ነበር ብሏል። የዩክሬን አየር ኃይል በበኩሉ ምሽቱን የሩሲያ ድሮኖች ላለፉት ጥቂት ወራት እህል ወደ ውጪ ለመላክ ቁልፍ ቦታ ሆኖ ያገለገለውንና በዳኒዩብ ወንዝ አቅራቢያ የሚገኘውን ኢዝማኤል አካባቢን ጨምሮ ወደ ተለያዩ የዩክሬን ክፍሎች እንደሚያመሩ በመግለጽ በርካታ ማስጠንቀቂያዎችን አውጥቷል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ የሰኞ ምሽት ስርጭታችን ወደ ኤደን ልመልሳችሁ።
ስመኝሽ የቆየን ከዓለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁን ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መሰናዷችንን ነው። አብራችሁን ስለሆናችሁ እናመሰግናለን። መሰናዶውን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ እንዲሁም ደግሞ በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ፣ የምሽቱ ዋና አዘጋጅ ጽዮን ግርማና ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ውስጥ ከሚገኙ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ እንጋብዛለን። ወደ አብይ ዘገባችን ከመሻገራችን በፊት
WHO የአሜሪካ ጤና ድርጅትም የሚሉት ምንድን ነው? ልክ እንደ ሲጃራ ከብዛት ጋር የተያያዘ ነው። እሱ ምንድን ነው? ይህ ፕሮሰስ የሆነ ስጋ መብላት፣ ለምሳሌ ቤከን፣ እነኚህ ሳንዱች ስጋዎች ወዘተ፣ እነኚህም በጣም ብዙ ጊዜ መመገብ ከጊዜ በኋላ አንድ ሰው እነኚህ ፖሊፖች የመከሰት እና እነኚህ ፖሊፖች ደግሞ ወደፊት ካንሰር እንደሚሆኑ የታወቀ ነው። ለዚህ ሊዳረገው ይችላል።
የሰማችኋቸው የሕክምና ባለሙያ በሁለተኛው ምዕራፍ የሚመጡ ይሆናል። ከሐኪሙ ይጠይቁ የተወሰደ ድምጽ ነው። ለዕለቱ ወደ ያዝ ነው አብይ ዘገባ እንሻገራለን። በአዋሽ አርባ እስረኞችን ማግኘት ያልቻሉ ቤተሰቦቻቸው ደህንነታቸው እንደሚያሳስባቸው ገለጹ። በአማራ ክልል ላይ ከተላለፈውና እንደ አስፈላጊነቱ በሌሎችም አካባቢዎች እንደሚፈጸም ከተገለጸው የአስቸኳይ ጊዜ አዋጅ ጋር በተያያዘ ወደ አዋሽ አርባ ተወስደው የታሰሩ ቤተሰቦቻቸው ደህንነት እንደሚያሳስባቸው የእስረኞቹ ቤተሰቦች ተናግረዋል። እስረኞቹ ከቤተሰቦቻቸው ጋር መገናኘት እንዲችሉ ከፖሊስ ጋር መግባባት ላይ እንደተደረሰ የኢትዮጵያ ሰብአዊ መብቶች ኮሚሽን ከትላንት በስቲያ ቅዳሜ ዕለት ቢያስታውቅም እስካሁን ድረስ ግን ማግኘት እንዳልቻሉ ቤተሰቦቻቸው ተናግረዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ከፖሊስ ጋር ተደርሶበታል የተባለውን መግባባት አፈጻጸም ኮሚሽኑ እንደሚከታተል አስታውቋል። ዳባተ በዚህ ዙሪያ ዘገባ አለው።
አዋሽ አርባ አካባቢ በሚገኘው ወታደራዊ ማሰልጠኛ ውስጥ 53 ሰዎች ተይዘው እንደሚገኙ ኢሰመኮ ከትናንት በስቲያ ቅዳሜ ባወጣው መግለጫ አሳውቋል። የፓርላማው የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት እንደራሴ ክርስቲያን ታደለን ጨምሮ ሌሎችም የህዝብ ተወካዮች ከእስረኞቹ መካከል ናቸው። ሰዎቹ የተያዙት በብሔር ማንነታቸው ምክንያት መሆኑን እንደሚያምኑም የኢሰመኮ መግለጫ ጠቁሟል። ከዚሁ ከአስቸኳይ አዋጁ ጋር በተያያዘ በአዋሽ አርባ ታስረው ከሚገኙ የሚገኙ ሰዎች መካከል ፖለቲካ ውስጥ አይሳተፉም ያሏቸው ባለቤታቸው እንደሚገኙ የባልደራስ ለእውነተኛ ዲሞክራሲ ፓርቲ ጽህፈት ቤት ኃላፊ ወይዘሮ ቀለብ ሲዩም ለቪኦኤ ተናግረዋል። ባለቤታቸው ናሲ 16 2015 ዓ.ም ምረት አዲስ አበባ ውስጥ መገናኛ አካባቢ መያዛቸውንና ወደ ታሰሩበት የፌደራል ፖሊስ የወንጀል ምርመራ ቢሮ በየቀኑ እየተመላለሱ ይጠይቋቸው እንደነበር ወይዘሮ ቀለብ ገልጸዋል። ከጥቂት ቀናት በኋላ ግን ያልታወቀ ወዳሉት ቦታ ባለቤታቸው መወሰዳቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን እስካሳወቃቸው ጊዜ ድረስም ያሉበትን ሳይያውቁ መቆየታቸውን አመልክተዋል።
ቅዳሜ በ20 ማለት ነው ነሐሴ 20 ልጆቹን ይዤ ሱን ለመጠየቅ ወደ ፌደራል ወንጀል ምርመራ ሄደን ጠዋት ዘና በር ላይ እንደደረስን በለጠጌትነት ነው ምን ተጠይቀው የሚል ጥያቄ ጠየቁ። በለጠጌትነት የለም አለኝ አንድ ፌደራል ፖሊስ እዛ ቆሞ የሚፈትሸው። እንዴ ትላንት አርብ ቋጥ ቻለው የት ነው የሄደው ስል የለም ውጡ አለን ማለት ነው። እና ልጆች በጣም በዛን ሰዓት አለቀሱ። ጥሩ ስሜት አልተሰማቸውም። እዛ በኋላ ያው ለረጅም ጊዜ ትክክለኛ ቦታው የት እንደሆነ ማወቅ ስላልተቻለ ሰብአዊ መብት ጋር መጥቼ ደውያለሁ። ቀይ መስቀልም ሄድኩኝ፣ ኢሰመጎ ሄድኩኝ፣ አምነስቲ በዚህ የምስራቅ አፍሪካ እንትኖችም ደወልኩኝ። ምንም መፍትሄ አልነበረውም። እንግዲህ ያው ነሐሴ 26 ነው ዶክተር ዳንኤል ሂጄ ጎብኝቼዋለሁ አለ። እዛ አዋሽ አርባ ነው ከነ ክርስቲያን ጋር ነው የሚል ኢንፎርሜሽን የነገረን ማለት ነው።
የወይዘሮ ቀለብ ባለቤት አቶ በለጠ ጌትነት አዋሽ አርባ ተይዘው ከሚገኙት 53 ሰዎች መካከል እንዳሉ ኢሰመኮ በቅዳሜው መግለጫው አሳውቋል። እስረኞቹ ወደ አዋሽ አርባ ከተዛወሩ በኋላ ከቤተሰቦቻቸው ጋር ተገናኝተው የማያውቁ መሆኑንና በአካባቢው ከፍተኛ ሙቀት በመኖሩና ያሉበትም ለእስረኛ ማቆያነት የተዘጋጀ ባለመሆኑ ሆኑ ለደህንነታቸው እንደሚሰጉ መግለጻቸውንም ኮሚሽኑ ገልጿል። እስረኞቹ ወደ አዋሽ አርባ የተወሰዱት አዲስ አበባ የሚገኘው የፌደራል ፖሊስ ማቆያ ጣቢያ ውስጥ ከፍተኛ መጣበብ በመፈጠሩ መሆኑን ከአየር ሁኔታው አንጻርም የተሻለና ሰፊ ባሉት አዳራሽ ውስጥ እንደሚገኙ የፖሊስ መኮንኖች እንደነገሩት ኮሚሽኑ ገልጾ ከቤተሰቦቻቸው ጋር ሳይገናኙ መቆየታቸው አግባብ እንዳልሆነና ሊገናኙ የሚችሉበት ሁኔታ እንደሚመቻች መግባባት እንደተደረሰም አመልክቷል። ባለቤታቸው በተያዙ ጊዜ የአካል ጉዳት እንደደረሰባቸው የሚናገሩት ወይዘሮ ቀለብ ከኮሚሽኑ መግለጫ በኋላም ቢሆን ባለቤታቸውን ማግኘት እንዳልቻሉ፣ ለባለቤታቸው ደህንነት እንደሚሰጉና እርሳቸውም ልጆቻቸውም ጭንቀት ላይ መሆናቸውን ተናግረዋል።
መግለጫውን ካወጣ በኋላ እኛ በአካል ሂደን ያየነው ነገር የለም፣ በስልክም አላገኘነውም። ስለዚህ አሁንም ቢሆን እንደ ቤተሰብ ከመጨነቅ አላረፍንም፣ ልቦናችን አላረፍም። የደህንነቱ ጉዳይ ሲሄድም ምንም የያዘው የገንዘብ ምንም ነገርም የለም።
ስለዚህ በቃ ኢሰመኮ ያወጣው መግለጫ እና ከኢሰመኮ ባለሙያዎች ያገኛችሁት መረጃ ነው ያለው?
በቃ እሱ ብቻ ነው። ጭንቀት ውስጥ ነው ያለ ነው። ልጆቹ ቤት ያሉትኝ ሶስት ናቸው። የስምንት አመት፣ የአራት አመት እና የስምንት ወር ህጻን ልጅ ያሉት። በጣም እሱ ጋር በጣም ጥሩ ግንኙነት ስላላቸው እኔ ጋር ራሱ አሁን ጀስ ለመረዳዳትን በጣም የተቸገርንበት ሁኔታ ነው ያለ ነው። ሌሊት ላይም በተመሳሳይ እቺ ሴቷ በተለይ ከእንቅልፏ ትነቃና በልዴን መጠየቅ መቼ ነው የምንሄደው ትላለች፣ መቼ ነው የምናገኘው ትላለች፣ መቼ ነው የሚመጣው ትላለች። አሁን ከበዓል ጋር ተያይዞ ወንድየው ስምንት አሁን ዘጠነኛ አመቱ የሚያከብረው የዛኔ ስለሆነ ማየ ድሮ ድሮ እንቁጣጣሽ ማጣሽ አንቺን ነበር አሁን ደግሞ አባቴን እያለ በጣም ያስቸግራሉ። በጣም ከባድ ነው ያለው ነገር ይሄ ነው።
በደህንነት ስጋት ምክንያት አስተያየታቸውን በድምጽ ለመስጠት ያልፈቀዱ የሌሎች ሁለት ታሳሪዎች ቤተሰቦችም አዋሽ አርባ እንደሚገኙ ከኢሰመኮ መግለጫ ቢሰሙም ዘመዶቻቸውን በአካልም ሆነ በስልክ እንዳላገኙ አመልክተዋል። ስለ ቤተሰቦቹ ስጋትና ስለ እስረኞቹም ደህንነት የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ከፍተኛ ዳይሬክተር ዶክተር ሚዛኔ አባተን ጠይቄ ነበር።
አንደኛ በሚያዙበት ጊዜ ተፈጽሟል ስለተባለው ድብደባ እና ወከባዎችን በሚመለከት እንግዲህ ከፖሊስ በኩል ያገኘ ነው ጉዳዩን በማጣራት በጉዳዩ ላይ የተሳተፉ አባላቶች ላይ የሚያስፈልገውን እርምጃ እንደሚወስዱ፣ ከቤተሰብ ጋር ታሳሪዎቹ ለሚፈልጉት ማንኛውም አገልግሎት አዲስ አበባ በሚገኘው ቢሮ አማካኝነት እንደሚመቻች፣ እንደዚሁም ከቤተሰብ ጉብኝት ጋር በተያያዘ መጎብኘት ለሚፈልጉት የመጎብኘት በሩቁም ደግሞ ከስልክ ጉብኝት ወይም ደግሞ ንግግር እንዲኖር ለሚፈልጉት ያን እንደሚያመቻቹ ስምምነት ላይ ተደርሷል። ግን ይህን ክትትል እናደርጋለን።
በአስቸኳይ አዋጅ ጊዜም ቢሆን አንድን ሰው ለተራዘመ ጊዜ አስገድዶ መሰወርና ከቤተሰብ ጋር እንዳይገናኝ ማድረግ በዓለም አቀፍ ስምምነቶች የተከለከለ መሆኑንም ዶክተር ሚዛን ይገልጻዋል። ምርመራው ስለሚካሄድበትና የፍርድ ሁኔታም ጠይቂያቸው ነበር።
በዚህ ጉዳይ ላይ የፖሊስ አላፊዎችን ለማነጋገር ችለናል። እንግዲህ እነሱ በነገሩን መሰረት በተቻለ መጠን የምርመራ ስራው እየተሰራ እና በተቻለ ፍጥነት ለማጠናቀቅ እየሞከሩ እንዳሉ ነግረውና እንግዲህ በዛ ላይ አንዳንድ ሰዎች ቃላቸውን ለመስጠት ፈቃደኛ እንዳልሆኑ በዚህ አጋጣሚ ለኛ ነግረውና ስለዚህ ከፖሊስ አላፊዎች የተገነዘበው ነገር ቢኖር ምርመራ እየተካሄደ እና ጉዳዩ እንዳለቀ ደግሞ ለሚመለከተው አካል እንደሚመራ ነው። የአስቸኳይ ጊዜ አዋጅም ተግባራዊ ሲደረግም ቢሆን የሚወሰዱ እርምጃዎች የእስርን ጊዜንም ጨምሮ ማለት ነው ከዓለም አቀፍ እና ሀገር አቀፍ የሰብአዊ መብት መርሆች ማለትም እነዚህ ሰዎች ለተራዘመ እስር ለምሳሌ ምናስቀምጥ ከሆነ እነዚያ ነገሮች ከጥብቅ አስፈላጊነት አንጻር እንዴት ይታያል? አስፈላጊ ነው ወይ? አስቸኳይ ጊዜ አዋጅ የተቀመጠበት ዓላማ አለ? ከዚህ አንጻር የሚኖራቸው ፋይዳ የሚለው እየተገመገመ የእርምጃው አግባብነት መታየት አለበት ብለን እናምናለን።
በእስረኞቹ ቤተሰቦች አቤቱታዎች ላይ ከአስቸኳይ ጊዜ አዋጅ ኮማንድ ፖስት ምላሽ ለማግኘት ያደረግኩት ጥረት ዛሬም አልተሳካም። በኮማንድ ፖስቱ ትዕዛዝ መያዛቸው ከተገለጸ ታሳሪዎች በተጨማሪ በተለይ በአዲስ አበባ፣ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች መደበኛ ባልሆኑ ማቆያዎች ውስጥ ተይዘው የሚገኙ ሰዎች መኖራቸውን የኢሰመኮ መግለጫ አመልክቷል። ቁጥራቸውን በውል ያልገለጻቸው ኤርትራውያን ፍልሰተኞችን ጨምሮ የሌሎች ታሳሪዎችንም ጉዳይ እየተከታተለ መሆኑንም ኢሰመኮ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የምተላልፍላችሁ የሰኞ ምሽት መሰናዶን ነው። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በእስራኤል እርስ በርስ የተጋጩ ኤርትራውያን ከሀገር መባረር እንደሚጠብቃቸው ተገለጸ። በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል በሳምንቱ መጨረሻ በቴል አቪቭ እስራኤል በተፈጠረ ግጭት በደርዘን የሚቆጠሩ ሰዎች መጎዳታቸውና ንብረትን መውደሙን ተከትሎ የሀገሪቱ ባለስልጣናት በግጭቱ የተሳተፉ ኤርትራውያን ጥገኝነት ጠያቂዎች ከሀገር እንደሚያስወጡ በመዛት ላይ ይገኛሉ። የኤርትራን የ30ኛ ዓመት የነጻነት ቀን አስመልክቶ ከትላንት በስቲያ ቅዳሜ በቴል አቪቭ ተዘጋጅቶ በነበረ ክብረ በዓል ላይ የኤርትራ መንግስት ደጋፊዎች በአንድ ወገንና ተቃዋሚዎች በሌላ ወገን ተሰልፈው በተፈጠረ ኃይል የተቀላቀለበት ግጭት አያሌዎች ተጎድተዋል። የፖሊስ አባላትም ጉዳት እንደደረሰባቸው ለማወቅ ተችሏል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው የኤርትራን ስም ለማጠልሸት ይሻሉ ያሏቸው ኃይሎች በሁከትና ንብረት በማውደም ህጋዊውን ክብረ በዓል ለማስተጓጎል ሞክረዋል ብለዋል። እንግድ ወልዴ ከተለያዩ የዜና ምንጮች የተሰባሰቡ ዘገባዎችን እንደሚከተለው አጠናቅሯቸዋል።
ቅዳሜ ዕለት በቴል አቪቭ በአንድ የኤርትራ የነጻነት ቀን ክብረ በዓል ላይ በመቶ የሚቆጠሩ የኤርትራ መንግስት ደጋፊዎችና ተቃዋሚዎች ጎራ ለይተው በእንጨት በድንጋይና በብረት ባደረጉት ድብድብ የፖሊስ አባላትን ጨምሮ በደርዘን የሚቆጠሩ ሰዎች ሲጎዱ ቢያንስ 3 ሰዎች በፖሊስ በተተኮሰ ጥይት ተመተዋል ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት እሁድ ሲናገሩ በግጭቱ የተሳተፉ ኤርትራውያን ጥገኝነት ጠያቂዎች በአስቸኳይ ከሀገር እንዲባረሩ እንደሚሹ አስታውቀዋል።
ትናንት የተከሰተው ነገር ቀይ መስመር ያለፈ ነው። ይህ ደም መፋሰስ ነው። ጭካኔው የማንቀበለው ነው። በግጭቱ በተሳተፉት ላይ ጠንካራ ቅጣት እንዲሰጥ እንሻለን። ይህም በአስቸኳይ ከሀገር መባረር ይጨምራል። የኤርትራ መንግስት በይፋ እንደሚደግፉ በግልጽ ያሳወቁትን ማባረር በተመለከተ ለምን ችግር እንደሚሆንብን አይገባኝም። በእርግጠኝነት ጥገኝነት መጠየቅ አይችሉም።
ኔታንያሁ ትናንት እሁድ በጉዳዩ ላይ ስብሰባ አድርገው መወሰድ ስላለባቸው እርምጃዎች መወያየታቸውን ጽህፈት ቤታቸው አስታውቋል። በቴል አቪቭ በቅርብ ጊዜ ታሪክ ውስጥ በአፍሪካዊ ስደተኞች መካከል የተደረገ ከባድ ሁከት የተቀላቀለበት ግጭት ተብሎ በሚገለጸው የቅዳሜ የዕለቱ ክስተት ኤርትራውያኑ እርስ በርስ እንዲሁም ከእስራኤል ፖሊስ ጋር ባደረጉ ግጭት 30 የሚሆኑ የፖሊስ አባላት ጉዳት ደርሶባቸዋል ተብሏል። 3 ሰዎች በፖሊስ በተተኮሰ ጥይት መጎዳታቸውም ታውቋል። በእስራኤል በአንድ መንግሥታዊ ባልሆነ ድርጅት በኩል ስደተኞችን የሚረዳው ክብሮም ተወልደ ለሮይተርስ ዜና ወኪል እንደተናገረው ማህበረሰቡ በክስተቱ ደንግጧል።
የክስተት አስደንግጦናል፣ አፍረናል፣ ተጎርተናል። አሁን በዚህ ሀገር ፍራቻ እንዲያደርብን ሆኗል። ደህንነት አይሰማንም። ወከባን ሸሽተን ከሀገራችን ወጣን። እኛን ዝም ለማሰኘት ፈላጭ ቆራጩ አገዛዝ አሁንም ማዋከቡን ቀጥሏል።
የእስራኤሉ ብሔራዊ የጸጥታ ሚኒስትር ኢታማር ቤን ጊቪር ትናንት እሁድ ግጭቱ የተከሰተበትን ደቡብ ቴል አቪቭ ጎብኝተዋል። የጸጥታ ሚኒስትሩ በጉብኝታቸው ወቅት የጠቅላይ ሚኒስትሩን መልእክት በመድገም ሁከት ፈጣሪዎቹን ከሀገር እናስወጣለን ብለዋል።
እንደማስበው ሕግ የጣሱት በሙሉ ተይዘው በቁጥጥር ስር መዋል አለባቸው። ለተወሰነ ጊዜ መታሰር ብቻ ሳይሆን ከዚህ እስከሚባረሩ ድረስ እስር ቤት መቆየት አለባቸው። እዚህ መኖር የለባቸውም። ይህ የእነርሱ ስፍራ አይደለም።
ይህ በእንዲህ እንዳለ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ቀድሞ ትዊተር፣ አሁን ኤክስ በመባል በሚታወቀው ማኅበራዊ መድረክ በለቀቁት መልእክት የኤርትራን ስም ለማጠልሸት የሚሽው ያሏቸው ኃይሎች በሁከትና ንብረት ማውደም ሕጋዊውን አከባበር ለማስቆም ሞክረዋል ብለዋል። የኤርትራው የማስታወቂያ ሚኒስቴር መስሪያ ቤት በአንድ የሳዑዲ ቴሌቪዥን ጣቢያ ለቀረበ ሌላ ዘገባ በሰጠው መልስ ላይ በኤርትራውያን ፌስቲቫሎች ላይ የሚከሰተውን በተመለከተ ግጭቱን ይጠነስሳሉ እንዲሁም በግጭቱ ይሳተፋሉ ባላቸው የውጭ ኃይሎችን በተመለከተ መንግሥት ሙሉ መግለጫ እንደሚያወጣ አስታውቋል። ባለፉት ጥቂት ወራት ውስጥ በተለያዩ የክፍለ ዓለማት የሚገኙ ኤርትራውያን በመንግሥት ደጋፊና ተቃዋሚ መካከል ጎራ ለይተው የሰውና የንብረት ጉዳት ያስከተለ ግጭት መፍጠራቸው ሲዘገብ ቆይቷል።
በሰሜን ሸዋ ዞን ደራ ወረዳ በመንግስት ኃይሎችና የፋኖ ታጣቂዎች ግጭት ጉዳት እንደደረሰ ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል ካለፈው ሳምንት መጨረሻ ጀምሮ በተደረገ የትጥቅ ግጭት ሰላማዊያን ሰዎች እንደተገደሉ የአካባቢው ነዋሪዎች ተናግረዋል። በዛሬው ዕለት አካባቢው መረጋጋቱንም ነው የገለጹት። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን ደረጀ ደስታ እንደሚከተለው ያቀርበዋል።
በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የጉንዶ መስቀል ከተማ ነዋሪ እንደሆኑ የጠቀሱ ግለሰብ ባለፈው ሳምንት እሁድ ናሴ 21 እና በማግስቱ ሰኞ ከፍተኛ ውጊያ ሲሉ የገለጹት ግጭት እንደተካሄደ ተናግረዋል። የክልሉ ሰሜን ሸዋ ዞን ከአማራ ክልል ጋራ በሚዋሰንበት የደራ ወረዳ ሶስት አቅጣጫዎች የፋኖ ታጣቂዎች ጥሰው ገብተው እንደከፈቱት በገለጹት ከባድ ጥቃት ከመንግስት የጸጥታ ኃይሎች ጋር ግጭቱ እንደተፈጠረ አስረድተዋል።
በተደጋጋሚ በመኪና ነበር ወታደራቸውን የሚያጓጉዙት የፋኖ ታጣቂዎች። መከላከያ ነበር፣ መከላከያና ፖሊስ እና ሚሊሻዎች ነበሩ ከነዚህ ሰዎች ጋር ሲፋለሙ የነበሩት። በተኩሱ ውስጥ እንግዲህ ከደራ ወረዳ ሶስት ሚሊሻዎች ተገለዋል። ሲቪል ሰዎች ሁለት ተገለዋል።
በአሁኑ ወቅት ተጨማሪ የመከላከያ ኃይል እየገባ ስለሆነ አካባቢው እየተረጋጋ ነው ያሉት አስተያየት ሰጪ፣ ሆኖም ከወረዳው ከተማው ጉንዶ መስቀልና ከሰደድ ኩላ ቀበሌ በርካታ ነዋሪዎች እንደተፈናቀሉ አስረድተዋል።
በተለይ ከተማ ውስጥም ወደ ገጠር የተፈናቀለ የሸሸ ሰው አለ። ሰረድ ኩላ የሚባለው ከተማ ውስጥም በጣም ብዙ ሰው ከተማዋን ለቆ ወደ የሄደበት ሁኔታ፣ ምክንያቱም ኩላ ከተማ ውስጥ በዛ የሚመጣው መከላከያ ላይ ከባድ ቶት ፈጥረው ስለነበረ ህዝቡ ያንን ፍራቻ ለቆ የሄደበት ሁኔታ አለ ማለት ነው።
በጉዳዩ ላይ ከፋኖ ታጣቂዎችም ሆነ ከአስቸኳይ ጊዜ አዋጅ ኮማንድ ፖስት በኩል አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ ስማቸው እንዳይጠቀስ የፈለጉ ሌላው የወረዳው ነዋሪ በዛሬው ዕለት የተሻለ ሁኔታ እንዳለ ገልጸዋል።
የእንቅስቃሴ ሁኔታ አሁን ከትናንትና ዛሬ ይሻላል፣ ከትናንትና ዛሬ ይሻላል። ምሳሌ አሁን አብዛኛው ትናንትና አሁን ሰሞኑ ልጆች ወደ ውጭ ወጥቶ ራሱ አየር ለማግኘት ራሱ በጣም ስቃይ ነበር። ትናንትና የተወሰነ ልጆቹ ወደ ውጭ ወጥቶ ተንቀሳቅሶ የሚጫወቱ ተጫውቶ ወደ ቤተሰብ እየተመለሰ ነው። ዛሬ ደግሞ ትንሽ የተሻለ ነው፣ ከዛ የተሻለ ነው።
በጉዳዩ ላይ ከደራ ወረዳ ባለስልጣናት አስተያየት ለማግኘት ተደጋጋሚ ሙከራ ብናደርግም ከኮማንድ ፖስቱ ውጪ መረጃ መስጠት አይቻልም የሚል መመሪያ ደርሶናል በሚል ምላሽ ከመስጠት ተቆጥበዋል። ከዚሁ የደራ ወረዳ ግጭት ጋር በተገናኘ የአማራ ክልል የአስቸኳይ ጊዜ አዋጅ ኮማንድ ፖስትንና የፋኖ ታጣቂዎችን አስተያየት ለማካተት ያደረግነው ጥረት አልተሳካም። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ትጥቃዊ ግጭት ከተከሰቀሰ በኋላ ችግሩ ከክልሉ አስተዳደራዊ ወሰን አልፎ ወደ ኦሮሚያ ክልልም መሻገሩ ሲገለጽ ያሁኑ ለሶስተኛ ጊዜ ነው። ቀደም ሲል በዚሁ በናሴ ወር የኦሮሚያ ክልል ሰሜን ሸዋ ዞን አቢቹና ኛአ ወረዳ ነዋሪዎችና ባለስልጣናት ከአጎራባች የአማራ ክልል ሰሜን ሸዋ ዞን የተነሱ ያሏቸው የፋኖ ታጣቂዎች በሁለት የተለያዩ ጊዜያት ወሰን አቋርጠው ጥቃት እንደፈጸሙ መግለጻቸው አይዘነጋም። የፋኖ ታጣቂነን ያሉ ግለሰቦች በበኩላቸው ተፈጸሙ የተባሉትን ሁለቱንም ጥቃቶች ማስተባበላቸው ይታወቃል።
እንደራሴዎቹ ከህዝብ ጋር እንዳይወያዩ መከልከላቸውን ገለጹ። በደቡብ ኢትዮጵያ ክልል ምክር ቤትና የህዝብ ተወካዮች ምክር ቤት የአማሮ ኮሬ ዞን እንደራሴዎች ከመረጣቸው ህዝብ ጋር ውይይት እንዳያደርጉ መከልከላቸውን ገልጸዋል። የዞኑ አስተዳዳሪ በበኩላቸው በዞኑ የጸጥታ ችግር እንዳለና ለህዝብ ተወካዮቹም ደህንነት ሲባል ችግሩ እስኪፈታ ድረስ እንዲታገሱ አሳወቅናቸው እንጂ እንዳይወያዩ አልከለከልናቸውም ሲሉ ምላሽ ሰጥተውናል። በጉዳዩ ለአሜሪካ ድምጽ አስተያየታቸውን የሰጡት የሐዋሳ ዩኒቨርሲቲ የህግ መምህር አንዱዓለም ነጋ የህዝብ እንደራሴዎች ደህንነታቸው በተጠበቀ ሁኔታ የመረጣቸውን ህዝብ የማወያየት መብት እንዳላቸው ተናግረዋል። ዘጋቢያችን ዮናታን ዘብዲዮስ ዝርዝር አለው።
ደቡብ ኢትዮጵያ ክልል አማሮ ኮሬ ዞን በምርጫ ከወከላቸው ህዝብ ጋር ተገናኝተው መወያየት እንዳልቻሉ የገለጹት የህዝብ እንደራሴዎች በ2013 ዓ.ም በተካሄደው ስድስተኛ ዙር አገር አቀፍ ምርጫ የኢዜማን ፓርቲን በመወከል በቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በአሁኑ ደግሞ በደቡብ ኢትዮጵያ ክልል ምክር ቤትና በህዝብ ተወካዮች ምክር ቤት መቀመጫዎችን ያሸነፉ የዞኑ ህዝብ ተወካዮች ናቸው። ባለፈው ሳምንት ከዞኑ ህዝብ ጋር ለመወያየት ወደ አካባቢው አቅንተው እንደነበረ ገለጹት የህዝብ ተወካዮች ምክር ቤት አባሉ ዶክተር አወቀ አምዛዬም የደቡብ ኢትዮጵያ ክልል ምክር ቤት አባላቱ ወይዘሮ ታደለች ታሪኩ፣ ዜናን ያዱላና ማተቤ ዘርፉ ናቸው። ዶክተር አወቀ አምዛዬ ለአሜሪካ ድምፅ እንደተናገሩት በደቡብ ኢትዮጵያ ክልል ስር በቅርቡ ከተደራጀው ከአማሮ ኮሬ ዞን ህዝብ ጋር እንዳንወያይ ተከልክለናል ሲሉ ቅሬታቸውን አሰምተዋል። ካለፈው ሳምንት ሰኞ ነሐሴ 22 እስከ 26 ቀን 2015 ዓ.ም የዞኑን አስተዳዳሪ አግኝተውን ለማነጋገር ተደጋጋሚ ሙከራ ማድረጋቸውን ያወሱት ዶክተር አወቀም ባለስልጣናቱ ግን ፈቃደኛ ባለመሆናቸው ከቀናት ጥበቃ በኋላም ሳያገኟቸው እንደተመለሱ ገልጿል።
አፈ ጉባኤው ጽህፈት ቤት አነጋገር አፈ ጉባኤው ከአስፈጻሚ አካል ጋራ ተናበን ካልፈቀዱ በስተቀረ አሉ። እሺ ብለን የወረዳው አስተዳዳሪ ለመገናኘት ፈቃደኛ አይደለም አልነበረም። አራት አምስት ቀን ልናገኘው አልቻልንም። በተደጋጋሚ ሄደን አንዳንድ ሰኞ ዕለት እስከ ስድስት ሰዓት ድረስ ነው እዛ ቁጭ ያለው። ባለ ጉዳይ የሆነ ሌላ የተበደለ ነገር እንዳለ ስድስት ሰዓት ድረስ ነው ቁጭ ያለው። ከዛ ምንም መፍትሄ ስናጣ ነው የተበተን ነው።
የህዝብ ውይይቱ በዞኑ ውስጥ ያሉትን የአስተዳደርና የልማት ችግሮችን በመለየት በዞኑ አስተዳደር በክልሉና በፌዴራል መንግስታት በየደረጃው መፈታት ያለባቸውን የህዝብ ጥያቄዎች ባለቤት ሰጥቶ ተደራሽ ለማድረግ የታለመበት እንደነበር እንደራሴው አስረድቷል። የአማሮ ኮሬ ዞን ምክትል አስተዳዳሪ አቶ ታረቀኝ በቀለ በበኩላቸው በዞኑ የጸጥታ ችግር እንዳለና መፍትሄ እስኪሰጠው እንድታገሱ እንጂ እንደራሴዎቹ ከህዝብ ጋር እንዳይወያዩ የከለከላቸው የዞኑ ባለስልጣን የለም ሲሉ ለቀረበው ቅሬታ ምላሽ ሰጥተዋል።
መከልከል ሳይሆን በዋናነት የጋራ የሆኑ ነገሮችን መያዝ አለብን ያልነው በዋናነት ምንድን ነው? አንደኛውን የኛ የአካባቢ ነባራዊ ሁኔታ ይታወቃል። እነዚህ ሰዎች ወደ አንድ ቦታም እንቅስቃሴ ሲያደርጉ ለእነሱ ደህንነትም ያስፈልጋል። አካባቢው የጸጥታ ሁኔታ ባልተረጋጋበት ቦታ ላይ እነሱም ለራሳቸው ያውቃሉ። በዛም በዚህም ሰው ደግሞ የራሱን ፍላጎትም ደግሞ የሚያቀርብበት ሰዓት ስለሆነ እናንተ ሄዳችሁም የሆነ ነገር እንዳይፈጠር እነሱም ከነጋር ተነጋግረዋል፣ ዲስከስ አድርገዋል። አብረን በጋራ ሄደን ማለትም አንዳንድ ነገሮችን ብናይ የሚል ነገር አይዲያ አቅርቦ የጋራ አድርገን ምላሹን እንሰጣለን ብያሉ። ፖዘቲቭሊ የጋራ አድርገን ምላሹን እንሰጣለን ብለናል።
አሁን በምክትል አስተዳዳሩ የተሰጠውን ምላሽ አሳማኝ እንዳልሆነ የሚናገራሉ።
የጸጥታ ችግር ነው የሚል ሰበብ ሰማን፣ ግን የህዝብ ውይይትን ከለክል ምንም አይነት የጸጥታ ችግር አልነበረም። የጸጥታ ችግር እንኳን ብኖር የዚህ ውይይት አንዱ ዓላማ ራሱ የጸጥታ ችግሩን መዋየት ነበረ። እናም እንደተደረገው የጸጥታ ችግሩን መዋየትና እንዴት ወደ መፍትሄ እንደርሳለን ብለው አንዱ ነበረ።
የዞኑ ምክትል አስተዳዳሪ አቶ ታረቀኝ ደግሞ እንደ መንግስት ለጸጥታው አጠባበቅና ለህዝብ ተወካዮችም ደህንነት ኃላፊነት መውሰድ ስላለብን የተስማማንበት ጉዳይ ነው ሲሉ ክሱን ተከላክለዋል።
እና የተከለከሉበት አግባብ የለም፣ ነገር ግን የጋራ ዲስከስ እናድርግ። በምን አይነት ጉዳዮች ላይ ምንድን ነው ያለው? እንዴት ነው የምንገባው? አሁን ደግሞ ሰው ወረዳ ለኔ ካልተሰጠ ብሎ ሌላ አጀንዳ እየፈጠረ ነው ያለው። አሁን እናንተ ከተባችሁ በኋላ እንደ መንግስት ደግሞ ሌላ ነገር ቢጠየቅ ምንድን ነው ሊሆን የሚችለው? እዛ ጋር ደግሞ የሆነ ነገር ያልጠበቅነው ነገር ቡም ካደረገ እንዴት ነው ሀንድል ማድረግ የምንችለው? ስለዚህ አግባብነት ባለው መልኩ የጋራ አድርገን እንደ አስተባባሪ እኛም ያለነው ሁኔታ እንደ ቀበለም አሁን አንዳንድ ነገሮችን ለመስራትም እንዲያመች የጋራ ማድረግ መቻል አለብን።
በጉዳዩ ለቪኦኤ አስተያየታቸውን የሰጡት በሐዋሳ ዩኒቨርሲቲ የህግ መምህር አንዱዓለም ነጋ የህዝብ ተወካዮች ደህንነታቸው በተጠበቀ ሁኔታ የመረጣቸውን መራጮች የማወያየት መብት እንዳላቸው ተናግሯል።
የዞኑ መዋቅር የእነዚህን ሰዎች ደህንነት የማስጠበቅ ኃላፊነት አለበት። ነገር ግን ይህንን ለማስፈጸም መራጮቻቸውን የማግኘት መብት የማይገደብ መብት አይደለም። ሊገደብ ይችላል እንደ ሁኔታው። ሊገደብ የሚችለው መቼ ነው? የጸጥታ ችግር ሲኖር ወይም ደግሞ እነሱ ከዛ ማህበረሰብ ጋር መገናኘታቸው ሌላ የበለጠ ችግር ሊፈጥር የሚችል ከሆነ እንደ ሁኔታው አስቻይ ሁኔታዎች እስኪሆኑ ድረስ በጊዜያዊነት ሊገደብ ይችላል እና የጸጥታ ጀኒውን የሆነ ወይም እውነተኛ የሆነ የጸጥታ ችግር ካለ የእነዚህ ሰዎች መብት መገደብ ተገቢ ነው። በተቃራኒው ደግሞ ይህንን በቅድመ ሁኔታ በመውሰድ ፖለቲከኞች ወይም በመንግስት ሳይድ የቆሙ አካላት ተገቢ ባልሆነ መልኩ ሊከለክሏቸው ይችላሉ። የደህንነት ስጋት ሳይኖር ወይም በቂ የደህንነት ስጋት ሳይኖር ግዴታቸውን ላለመወጣት ወይም ደግሞ እነዚህ ተመራጮች ሂደው የራሳቸውን አይዲያ ኢንፍሉዌንስ አድርገው የፖለቲካዊ ስራ ይሰራሉ ከሚል ስጋት ሊከለክሏቸው ይችላሉ።
እንደዚህ አይነት ሁኔታ ሲፈጠር ገለልተኛ አካል መግባት እንደሚገባውም አክለው ተናግሯል።
የኢትዮጵያ ሰብአዊ መብት ኮሚሽን፣ የእንባ ጠባቂ ተቋም፣ የፍትህ አካላት እነዚህ አካላት ጣልቃ ገብተው ነገሮችን ማጣራትና እነዚህ የህዝብ ተወካዮችም ህዝቦችን የማግኘት መንግስትም ለእነዚህ ሰዎች የደህንነት ጥበቃ ከለላ የማድረግ ግዴታዎችን መወጣት መቻል አለበትና በዚህ መልኩ ጉዳዩን መፍታት ያለባቸው ይመስለኛል።
ዶክተር አወቀ በበኩላቸው በአማሮ ኮሬ ዞን አስተዳደር በኩል የገጠማቸውን ችግር ለህዝብ ተወካዮች ምክር ቤት ጽህፈት ቤት ማሳወቃቸውን ገልጿል። የህዝብ እንደራሴዎቹ በምርጫ ከወከላቸው ህዝብ ጋር ሊያደርጉት የነበረውና እንደተከለከለ የገለጹት ውይይት በህገ መንግስቱ መሰረት በወርሃ ክረምትና በአመቱ አጋማሽ ወርሃ የካቲት ላይ በአመት ሁለት ጊዜ ከህዝብ ጋር የሚደረገው የመደበኛ ውይይት አካል እንደሆነም ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
በወቅቱ የዩናይትድ ስቴትስ ፕሬዚዳንትና ከሳቸው ቀደም ብለው ከነበሩት የቀድሞ ፕሬዚዳንት ዶናልድ ትራምፕ መካከል ዳግም የምርጫ ውድድር የመደረጉ እድል ከፍተኛ ይመስላል። ይሁን እንጂ አንዳንድ ፖለቲከኞች ወደ ውድድሩ ለመግባት በሩን ክፍት እያደረጉ ነው። የቪዋ ቬሮኒካ ባልደራስ ኤግሊሲያስን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በቅርብ ጊዜ በተመሰረተባቸው በርካታ ክሶች በፖሊስ ፎቶግራፍ የተነሱ ሲሆን የእስረኛም ቁጥር አላቸው። ይሁን እንጂ የቀድሞው ፕሬዚደንት ዶናልድ ትራምፕ ምንም ስህተት እንዳልፈጸሙ አጥብቀው ይናገራሉ። በርካታ የሕዝብ አስተያየት ድምፆች እንደሚያሳዩት እስካሁን ምንም አይነት ደጋፊዎቻቸውን አላጡም። እንዲያውም ብዙዎቹ ተፎካካሪዎቻቸው ሳይቀሩ እንደ አውሮፓ አቆጣጠር በ2024 ምርጫ የሪፐብሊካን እጩነቱን ቢያሸንፉ እንደሚደግፏቸው ተናግረዋል። ከነዚህ አንደኛው ቪቪክ ራማስዋሚ በዚህ ሳምንት ለስተኛው የኤቢሲ ቴሌቪዥን ፕሮግራም እንደተናገሩት ምንም እንኳ ፕሬዝደንቱ ስልጣን ላይ በነበሩ ጊዜ በሰሯቸው አንዳንድ ውሳኔዎቻቸው ባይስማሙም ትራምፕን እንደሚደግፉ ተናግረዋል።
ብዙዎቹ ትራምፕ ላይ የተመሰረቱ ክሶች እጅግ ከፍተኛና በጣም ግልጽ በሆነ መንገድ በቀጥታ የፖለቲካ ክሶች ናቸው። ያ ለሀገራችን መጥፎ ምሳሌ ተዋል። የአስተዳደር ፖሊስ መንግሥት ተቋሚዎችን፣ ተፎካካሪዎችን ከውድድር ለማስወገድ የፖሊስ ኃይል የሚጠቀምባት የአምባገነን አገር እንድናይ አልፈልግም።
ሪፐብሊካን ፕሬዝደንታዊ ተፎካካሪዎቻቸው ለትራምፕ የገቡትን የድጋፍ ቃል ኤቢሲ ቴሌቪዥን ላይ የቀረቡት ዲሞክራቱ ሴናተር ቲም ኬን አበክረው ተቃውመውታል።
If you are unwilling to say that the behavior of Donald Trump trying to overturn the peace
የዶናልድ ትራምፕ ባህሪ ሰላማዊውን የስልጣን ሽግግር ለመቀልበስ የሞከረ ነው ብለህ ለመናገር ፈቃደኛ ካልሆንክ ውድቅ ያደርግሃል። ያ እንዳለ ሆኖ ለሳቸው ምረት እንደምትሰጥ ቃል ከገባህ መምረጥ ይኖርብሃል።
ዩናይትድ ስቴትስ ውስጥ ምርጫው የሚካሄድበት ጊዜ እየተቃረበ ሲመጣ በኤንቢሲ ቴሌቪዥን ሚት ዘ ፕሬስ ቴሌቪዥን ላይ የቀረቡትና እንደሳቸው ከትራምፕ ስም በመራቅ ይልቁንም ዲሞክራቶች ኒው ሃምሽርን ጨምሮ በአንዳንድ ክፍለ ግዛቶች ከወዲሁ እያገኟቸው ያሉ አንዳንድ ስኬቶች ያሰጓቸው የኒው ሃምሽር ገዢ ክሪስ ሱኑን ለሪፐብሊካን ጓዶቻቸው አንዳንድ ምክሮች አካፍለዋል።
ነገሮችን
በግል አትሰሯቸው። ከየትኛውም ፓርቲ ይልቅ በግልጽ ለምታገለግሉት መራጭ ፍላጎት የተሻለውን ነው የምታደርጉት። አሁን የሪፐብሊካን መሰረት የሆነውን ጠንካራና ጥብቅ የመንግስት ወጪ ቁጥጥር መደገፍ ፈልጋለሁ። ያ ማለት ግን ህጎችን እናጥፋለንና እንሰብራለን ማለት አይደለም።
ምንም እንኳ የአሁኑ ትኩረት በትራምፕና በፕሬዝደንት ባይደን መካከል በድጋሚ ሊካሄድ ስለሚችለው ፕሬዝደንታዊ ምርጫ ውድድር ቢሆንም የሶስተኛው ወገን ፓርቲ ውድድሩን ሊቀይረው ይችላል። በሲቢኤስ ቴሌቪዥን ፌስ ዘ ኔሽን በተሰኘው ፕሮግራም ላይ የቀረቡት የቀድሞው ሪፐብሊካኑ የሜሪላንድ ገዢ ላሪ ሆገን ስለ ወደፊቱ የፖለቲካ ፍላጎታቸው ተጠይቀው ነበር።
I have not closed the door to that. If I believe that we can actually win the race.
ለዚያ በሩን ዝግ አላደረኩም። ውድድሩን በትክክል እናሸንፋለን ብዬ ካመንኩ ልንወዳደር የምንችልበት ጠንካራ ድል አለ። ሁለቱ ዋነኛ እጩዎች ደካማ ናቸው። ምናልባት እስከዛሬ ተደርጎ የማያውቅ ነገር ማድረጉን መሞከር ይኖርብን ይሆናል።
ተንታኞች ጠቅላላው ምርጫ ገና አንድ ዓመት ይቀራዋል። ከትራምፕ የህግ ችግሮች ሌላ የባይደንም እድሜ የአሜሪካውያን መራጮችን ሐሳብ ሊያስቀይር ይችላል ይላሉ።
በ22ና በ25 ሜትር ባንድ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ እንሻገራለን። ኦሮሚያ ውስጥ ዘንድሮ ከ160 በላይ ሰው በወባ በሽታ ሞቷል። የመድኃኒት እጥረት እያሳሰባቸው መሆኑን የቄለምና የምዕራብ ወለጋ ዞኖች ነዋሪዎች ለአሜሪካ ድምጽ ገልጸዋል። ወረርሽኙ በዚህ ዓመት ኦሮሚያ ክልል ውስጥ 7 ከተሞችን ጨምሮ በ16 ዞኖች ውስጥ መስፋፋቱን የክልሉ የወባ በሽታ ማስወገድ ፕሮግራም ቡድን መሪ አቶ ጃዋር ቃስም ለአሜሪካ ድምጽ ተናግረዋል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል።
ምዕራብ ወለጋ በሚገኘው ቤጊ ሆስፒታል ውስጥ በዚህ ክረምት 29 ሰው በወባ መሞቱን የሆስፒታሉ ሜዲካል ዳይሬክተር ዶክተር ብርመዱ መኮንን ለቪኦኤ ተናግረዋል።
ከግንቦት ጀምሮ በፍጥነት እየተሰራጨ ይገኛል። ብዙ ሰው እየታመመ እየመጣ ነው። ባለፉት 4 ወራት ብቻ 6500 ከሚሆን ሰው ላይ የምርመራ ናሙና ወስደን 3560 ሰው በወባ መያዙን አረጋግጠናል። እየታከሙ ያሉም ተሽሏቸው የሄዱም አሉ። ጠንቶባቸው የመጡና ልናድናቸው ያልቻልን 29 ሰዎች ሞተዋል።
ዶክተር ብርመዱ አክሎም ህይወት ለማትረፍ የሚያስፈልጉ ቁሳቁስ፣ ደም፣ መድኃኒትና ሌሎችም ግብአቶች ወደ ሆስፒታሉና ሌሎችም የወረዳዎቹ የጤና ተቋማት እንዲደርሱ ጠይቋል። በሌላ በኩል ባለቤታቸውን ጨምሮ 7 የቤተሰባቸው አባል በወባ መያዛቸውን የዚሁ ምዕራብ ወለጋ ውስጥ የቤጊ ወረዳ ነዋሪ ወይዘሮ አበቡ አድነው ለቪኦኤ በስልክ ተናግረዋል።
ስድስት ልጆች አሉኝ። ሁሉም ታመዋል። ባለቤቴን ጨምሮ ሁሉም ከታመሙ ወር አልፏቸዋል። አንዴ ወደ ጤና ተቋም ወስጃቸው ነበር። ምንም አልተሻላቸውም። እንደገና እንዳልወስዳቸው አቅም የለኝም። እንግዲህ እግዚአብሔር የሚያደርገውን እየጠበቅን ነው።
ወባ ብዙ ዞኖች ውስጥ ወረርሽኝ መሆኑን የኦሮሚያ ጤና ቢሮ ወባን የማስወገድ ፕሮግራም ቡድን መሪ አቶ ጆሃር ቃስም ገልጸዋል።
ክልል ውስጥ በዚህ ዓመት 160 ሰው መሞቱ ሪፖርት ተደርጓል። ወረርሽኙ የተስፋፋው በ117 ወረዳዎች ውስጥ ነው። በተለይ በምዕራብና ቄለም ወለጋ ዞኖች ውስጥ በስቷል። በጸጥታ ችግር ምክንያት የመከላከል ስራ በአግባቡ አልተከናወነም። ይበልጥ እንዳይዛመት ለመግታት ቢሮው አሁንም ከሚመለከተው አካል ጋር እየሰራ ነው።
አቅርቦቱ የከፋ ጉዳት ወደ ደረሰባቸው ዞኖች ቀድሞ የኦሮሚያ ጤና ቢሮ እንዲደርስ እየሰራ መሆኑን የተናገሩት አቶ ጆሃር ወደ ቄለምና ወደ ምዕራብ ወለጋ ተጨማሪ ለመላክ ዝግጅት ላይ መሆናቸውን ተናግረዋል። የጸጥታና ደህንነት ችግር ወዳለባቸው አካባቢዎች በእርዳታ ድርጅቶች በኩል ለማድረስ ጥረት እየተደረገ መሆኑን ኃላፊው ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የጋቦኑ መፈንቅለ መንግስት ለአካባቢው አስተዳደሮችና መሪዎች ስጋት ደቅኗል። የጋቦኑ ፕሬዝዳንት አሊ ቦንጎን የገለበጧቸው ወታደራዊ መሪ የሽግግር ፕሬዝዳንት ሆኖ በዛሬው ዕለት ቃለ መሐላ ፈጽመዋል። ከካሜሩን ዋና ከተማ ከያውንዴ ሞኪ ኤድዊን ከንዲንዜካ ያስተላለፈው ዘገባ ለምሽቱ የአፍሪካ ነክ ርዕሰ ጉዳዮች እንደሚከተለው ተጠናቅሯል።
ጀነራሉ የጦር ኃይሉን የህዝብ ነጻ አውጪ አድርጎ በሳለውና በቴሌቪዥን በተላለፈው ስነ ስርዓት ላይ በሽግግር ፕሬዝዳንትነት ቃለ መሐላቸውን ሲፈጽሙ ደጋፊዎቻቸው በሆታ ደስታቸውን ሲገልጹ ተስተውሏል። ወደ ስነ ስርዓቱ ሲገቡም የሀገሪቱ ህገ መንግስታዊ ፍርድ ቤት ዳኞች ቃለ መሐላ ካስፈጸሟቸው በኋላ የጦር ሰራዊቱ መኮንኖችና ጥሪ የተደረገላቸው ባለስልጣናት በጭብጨባ አጅበዋቸዋል። ምዕራባዊ እና ማዕከላዊ አፍሪካ ውስጥ መንግስት ሲገለበጥ የጋቦኑ በሶስት ዓመታት ውስጥ ስምንተኛ ጊዜ መሆኑ ነው። አሊ ቦንጎም መፈንቅለ መንግስት የተካሄደባቸው በፕሬዝዳንታዊ ምርጫ አሸንፈያለሁ ብለው ባወጁ በጥቂት ደቂቃዎች ውስጥ ነበር።
Telle une météorite dans la nuit noire, les forces de défense et de sécurité de notre pays.
ወገኖቼ፣ ህገ መንግስቱ የመንግስት መተዳደሪያ ህግ ነው። የመንግስቱ ተቋማትና የደንቦቹ ሁሉ መሰረትም ነው። ነገር ግን እነዚህ የህዝብ ውክልና ደንቦች የሀገራችንን ደህንነት ሊያስከብሩ አልቻሉም። ስለዚህ ሁሉም የጋቦን ህዝብ ተስማምቶ አዲስ ህገ መንግስት ማጽደቅ አለበት።
የቦንጎ ቤተሰብ ከመንበረ ስልጣን በመወገዱ የተደሰቱ ሰዎች በየጎዳናው ወጥተው ድጋፋቸውን ገልጸዋል። ምዕራባውያን መሪዎች ደግሞ ሁኔታውን በተለየ መንገድ ነው የሚመለከቱት። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል በበኩላቸው ወታደራዊ መፈንቅለ መንግስት ለችግር መፍትሄ እንደማይሆን የታወቀ ነው። ነገር ግን ጋቦን ውስጥ በተደጋጋሚ የተዛቡ ምርጫዎች መካሄዳቸውን ደግሞ መዘንጋት የለብንም ብለዋል። ባለፈው ሳምንት ረቡዕ የተካሄደው መፈንቅለ መንግስት ሴማክ በሚል የእንግሊዝኛ ምህጻር ስም የሚታወቀው የማዕከላዊ አፍሪካ ሀገሮች የኢኮኖሚ ማህበረሰብ አባል ሀገሮች መጻኢ ዕጣ በሚመለከት ስጋት ያስነሳ ነው። ለበርካታ አመታት ስልጣን ላይ ከቆዩ የዓለም መሪዎች አንዳንዶቹ በዚህ በተጠቀሰው የአፍሪካ አካባቢ ያሉ መሪዎች ናቸውና የ60 አመቱ አሊ ቦንጎ ለ42 አመታት ስልጣን ላይ የቆዩት አባታቸው እንደ አውሮፓውያን የዘመን አቆጣጠር በ2009 ዓመተ ምህረት ካረፉ በኋላ ነዳጅ አምራቿን ሀገር ሲመሩ ቆይተዋል። ባለፈው ሳምንት ቅዳሜ በተካሄደው ፕሬዝዳንታዊ ምርጫ አሊ ቦንጎ በድጋሚ ለመመረጥ ቀርበው ነበር። ውዝግብ ባስነሱት የምርጫ ውጤቶች የ69 ዓመቱ የቀድሞ ሚኒስትርና የዩኒቨርሲቲ ፕሮፌሰር አልበርት ኦንዶ ኦሳ ማሸነፋቸው ነበር የተጠቆመው። አኖንግ ጄከብ ካሜሩን ዋና ከተማ ያውንዴ ውስጥ የሁለተኛ ደረጃ ትምህርት መምህር ናቸው። ጋቦን ውስጥ ምርጫውን ተከትሎ የተፈጠረው ትርምስ ለጦር ሰራዊቱ ኒጀር፣ ቡርኪና ፋሶ እና ማሊ ውስጥ እንደተደረገው ለሲቪሉ ህዝብ ነጻነት የቆምኩ እኔ ነኝ ብሎ ጦሩ ስልጣን እንዲይዝ እድል ፈጠረለት ብለዋል።
It's a shared feeling with those in Niger who are thinking at the moment that the time is now or never.
ኒጀር ውስጥ እንደተደረገው አሁን አጋጣሚውን ተጠቅመን ካላደረግነው ሌላ እድል አይኖረንም በሚል ተነሳስተው ያደረጉት ነው። እነሱ ወርቅ፣ አልማዝ፣ እንጨት አላቸው። እኛ እነዚህን ሀብቶች ማምረቻው ኢንዱስትሪ የለንም። ሁሉም እንዳለ ወደ ምዕራብ አገሮች ነው የሚሄደው። ምንም ጥቅም አናገኝበትም። ብናገኝም ከቁጥር የሚገባ አይደለም።
ጋቦን በመጻር ሴማክ ተብሎ የሚጠራው የማዕከላዊ አፍሪካ የኢኮኖሚ ማህበረሰብ አባል ስትሆን ለበርካታ አመታት ስልጣን ላይ በመቆየት ቁንጮ የሆኑት አንዳንዶቹ መሪዎችም የዚሁ የአፍሪካ አካባቢ መሪዎች ናቸው። ለምሳሌ የኢኳቶሪያል ጊኒው ፕሬዚደንት የ81 አመቱ ቴዎዶር ኦቢያንግ ንጎይማ ባለፈው እንደ አውሮፓውያን የዘመን አቆጣጠር 2022 ዓመተ ምህረት በተከናወነው ፕሬዚደንታዊ ምርጫ ለስድስተኛ ጊዜ አሸንፈዋል። እንደ አውሮፓውያን የዘመን አቆጣጠር በ1979 በወታደራዊ መፈንቅለ መንግስት በትረ ስልጣን የጨበጡት ቴዎዶር ኦቢያንግ ንጎይማ ስልጣን ላይ 44 አመታት የቆዩ ሲሆን ለበርካታ አመታት ስልጣን ላይ በመቆየት በዓለም አንደኛ ተራ ቁጥር ላይ ተቀምጠዋል። የኮንጎ ሪፐብሊክ መሪ የ80 አመቱ ዴኒ ሳሱ ንጉዌሶም ላለፉት 40 አመታት ከአምስቱ አመታት በስተቀር ስልጣን ላይ ናቸው። የ90 አመቱ የካሜሩኑ ፖል ቢያም ስልጣን ከያዙ 41 አመታት አስቆጥረዋል። የማዕከላዊ አፍሪካ ሪፐብሊክ ፕሬዚደንት ፎስቲን ትዌዴራም ስልጣን ከያዙ እንደነሱ ብዙ ዓመታት አያስቆጥሩ እንጂ በቅርቡ የፕሬዚደንት የስልጣን ዘመን ከአምስት ወደ ሰባት ዓመታት ከፍ እንዲል በሁለት የስልጣን ዘመን መወሰኑም እንዲሰረዝ አድርገዋል። ተቃዋሚዎች ትዌዴራ እድሜ ልክ ለመግዛት ሁኔታቸውን ለራሳቸው እያመቻቹ ነው በማለት ይከሳሉ። ላንጌ ኢንጋዴሪክ በካሜሩን የዓለም አቀፍ ግንኙነቶች ተቋም መምህር ናቸው። መሪዎቹ ስልጣንን የሙጥኝ ማለታቸው ስርዓታዊ ችግሮች ከመፍጠሩም ሌላ ህዝቡንም የሚያስከፋ እንደሆነ ይናገራሉ።
Something has to be done, especially in French tropical Africa, ex-French colonies.
በተለይ ቀድሞ የፈረንሳይ ቅኝ ግዛት በነበሩ አገሮች ይሄ ለግል ጥቅም ብቻ የመቆም ጉዳይ አንድ መፍትሄ ሊሰጠው ይገባል። ምክንያቱም ብዙ ወጣቶች እየተከፉ ነውና። በተለይ በፈረንሳይኛ ተናጋሪዎቹ አገሮች ወጣቶች ከዩኒቨርሲቲ ይመረቃሉ። ነገር ግን ያሉት ፖሊሲዎች ወጣቶቹ በአገር ግንባታ እንዲሰማሩ የተመቻቹ አይደሉም ሲሉ የዓለም አቀፍ ግንኙነቶች መምህሩ ላንጂ ንጋ ዴሪክ አስረድተዋል።
ከዚህም ሌላ በፈረንሳይኛ ተናጋሪዎቹ የማዕከላዊ አፍሪካ ሀገሮች ተቃዋሚዎች የተበታተኑ መሆናቸው፣ መሪዎችም ስልጣን የሙጥኝ ማለታቸው እንዲሁ የሚቀጥል ከሆነ ባለፈው ሳምንት ጋቡን ውስጥ የደረሰው ወታደራዊ የመንግስት ግልበጣ ወደ ሌሎች ሀገሮች መዛመቱ አይቀርም ብለዋል።
በመቀጠል የምናልፈው ወደ ሳምንታዊ የስፖርት መሰናዶ ነው። ኬኔዲ አባተ ይቀጥላል።
በሃንጋሪ ቡዳፔስት በተካሄደው 19ኛው የዓለም አትሌቲክስ ሻምፒዮና ሜዳሊያ ያስመዘገቡ አትሌቶችና አሰልጣኞቻቸው ትናንት ምሽት በቤተ መንግስት በተከናወነ መርሃ ግብር ከኢትዮጵያ መንግስት የተዘጋጀላቸውን የገንዘብ ሽልማት ከፕሬዝደንት ሳህለወርቅ ዘውዴ እጅ ተረክበዋል። በሻምፒዮናው የወርቅ ሜዳሊያ ያመጡ ሁለት አትሌቶች እያንዳንዳቸው 1.5 ሚሊዮን ብር፣ የብር ሜዳሊያ ያመጡ አራት አትሌቶች እያንዳንዳቸው 1 ሚሊዮን ብር፣ የነሐስ ሜዳሊያ ያመጡ ሶስት አትሌቶች ደግሞ በነፍስ ወከፍ 700 ሺህ ብር ተሸልመዋል። በተመሳሳይ የወርቅ ሜዳሊያ ያመጡ አሰልጣኞች እያንዳንዳቸው የ750 ሺህ ብር፣ ብር ሜዳሊያ ያመጡ የ500 ሺህ ብር፣ የነሐስ ሜዳሊያ ያስመዘገቡት ደግሞ የ350 ሺህ ብር ተሸላሚ ሆነዋል። ለሌሎችም የአትሌቲክስ ቡድኑ ልዑካን አባላት የተለያየ መጠን የገንዘብ ሽልማት መሰጠቱን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። በሌላ የአትሌቲክስ ዜና አትሌት ለተሰንበት ግደይ የ5000 ሜትር ክብረ ወሰንን ወደ ኢትዮጵያ ለመመለስ ያደረገችው ጥረት አልተሳካም። አትሌቷ ትናንት በጀርመን በርሊን በርቀቱ የተካሄደውን ውድድር በጥሩ ሰዓት ብታሸንፍም በኬንያዊቷ ፌት ኪፕዬጎን የተያዘውን ክብረ ወሰን መስበር ግን አልተቻላትም። በቡዳፔስቱ ሻምፒዮና በ10000 ሜትር የነሐስ ሜዳሊያ ያስመዘገበችው አትሌት ለተሰንበት ግደይ በበርሊኑ ውድድር የ5000 ሜትር ክብረ ወሰንን የመስበር እቅድ ነበራት። ውድድሩን ያጠናቀቀችበት 14 ደቂቃ ከ08.79 ሰከንድ አራተኛው ፈጣን ሰዓት ሆኖ የተመዘገበ ሲሆን ይህም በታሪክ ከዓለም አራት ፈጣን ሰዓቶች የሶስቱ ባለቤት አድርጓታል። ወደ ሌላ ዘገባ ስናልፍ የማራቶን ሯጩ ማሩ ተፈሪ በዓለም አትሌቲክስ ሻምፒዮና ለእስራኤል የብር ሜዳሊያ በማስመዝገብ የታሪክ አሻራውን አኑሯል። ኤቢሳ ነገሰ ከቡዳፔስት ዝርዝር አለው።
ቤተ እስራኤላዊው ማሩ ተፈሪ በቶኪዮ ኦሎምፒክም 13ኛ ሆኖ ሲያጠናቅቅ በማራቶን እስራኤል ምንጊዜም ምርጥ ውጤት አስመዝግበዋል። ባለፈው ዓመትም በአውሮፓ አትሌቲክስ ሻምፒዮና ሁለተኛ ደረጃ ማግኘቱ ይታወሳል። በ14 ዓመቱ ከቤተሰቦቹ ጋር ከኢትዮጵያ ወደ እስራኤል የተሰደደው ማሩ ተፈሪ ወደ አትሌቲክስ እንዴት እንደገባ ለቪኦኤ ተናግሯል።
ሩጫ የጀመርኩም እስራኤል ነው። ትላንትና የዓለም ሻምፒዮና ላይ የብር ሜዳሊያ ወስጃለሁ።
በሞቃታማዋ ቡዳፔስት ከኢትዮጵያውያን አትሌቶች ጋር ስለነበረው ውድድር ሲናገር
ነገሩ ትንሽ ከባድ ነበር። አየር ንብረቱ ትንሽ ስለሚሞቅ ማራቶን ላይ ደግሞ በጣም ተጽዕኖ ይፈጥራል። እኔም ፖዲየም ላይ እንደመሆን እንደምገባ ያወቅኩት ከአንድ እስከ ሶስት ከ30 ኪሎ ሜትር በኋላ ነው። ለምን እዛ ላይ ሰዎች ኢትዮጵያንም ኬንያዎችንም እያለፍኩኝ ነበር። ደረጃ ከአስረኛ ስድስት አምስት አራት እያለ ነው ነበር። መጨረሻ ላይ ደግሞ ከልውል ስደርስ ያው 100 ሜትር ምናምን ሲቀር ሳልፈው ደስ ይላልም ደስም አይልም ነገርም አለው። ለምንድን ሜዳሊያው የተሻለ ለኢትዮጵያ ቢገኝም ደስ ይለኛል። ደግሞ በአንድ በኩል ደግሞ ያው እስራኤልም ሀገር ስለሆነ ለኛም ቢሆን ሁለት አይነት ደስታ ነው ነበር። ያው ኩክክር ኢትዮጵያ ነው ኪየቭ ሮጥም ሆነ ያው እስራኤልም በኩል ዞሮ ዞሮ ምንም ለኔ እንትን የለውም ለውጥ የለውም ሁለቱም ሀገር ስለሆነ ማለት ነው።
ሩጫው ከተጠናቀቀ በኋላ ከኢትዮጵያውያን አትሌቶች ጋራ ተገናኝቶ መነጋገሩንም ነግሮናል።
መጨረሻ ላይ ሜዳል ሴሪሞኒ ላይ ከልዑል ጋር አውርተናል። እንዴት እንደነበረ ውድድሩ ምናምን የሰሩ ትሬኒንግ እነሱ በዝናብ እንደሰሩ የነሱ ዝግጅት ቀላል እንዳልነበር ለምን ኢትዮጵያ ሆነ ነሐስ ስለሆነ ዝናብ አለ በጣም ያን ነግሮኛል። ያው እኔ ደግሞ ኢትዮጵያ ሰራው ሙቀት ቦታ ላይ ሚስተርቻሉ ኢታሊ ነበርኩኝ ሰባተኛ ወር ስምንተኛ ወር ይህም ትንሽ ተጽዕኖ ይፈጥራል ብዬ ነው ማለት ነው።
ማሩ ተፈሪን ለሰጠን ቃለ ምልልስ እናመሰግናለን።
የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የስፔኑ የእግር ኳስ መሪ ሉዊስ ሩቢያሌስ የሴቶች የዓለም ዋንጫ ባለድል በሆነችው በስፔን የዋንጫ ስነ ስርዓት ላይ የቡድኑን ተጫዋች ጄኒ ሄርሞሶን ከንፈር በመሳም ድሉን ዋጋ ሰጥቷል ብለዋል። ፊፋ በስፔን እግር ኳስ ፌዴሬሽን ኃላፊ ሩቢያሌስ ላይ የዲሲፕሊን ክስ የከፈተ ሲሆን ከእግር ኳስ ጋር በተያያዘ ካሉ እንቅስቃሴዎች ሁሉ ለሶስት ወራት እንዳገደው አስታውቋል። ትችቶች እየተባባሱ የመጡበት ሩቢያሌስ ስራውን እንዲለቅ ጫና ቢበረታበትም ለመልቀቅ ፈቃደኛ አልሆነም። የነዚህ የስፔን አስደናቂ ሻምፒዮኖች የደስታ ስነ ስርዓት ከመጨረሻው ፊሽካ በኋላ በተፈጠረው ክስተት ተበላሽቷል በማለት በዝግጅቱ ላይ የነበሩት ኢንፋንቲኖ ሐሙስለት በኢንስታግራም አድራሻቸው ላይ ጽፈዋል። ይህ በፍጹም መከሰት አልነበረበትም ያሉት ኢንፋንቲኖ የፊፋ የዲሲፕሊን አካላት አስፈላጊውን እርምጃ ወስደዋል ብለዋል። የዲሲፕሊን ሂደቱ ይቀጥላል። በእኛ በኩል ወደፊት ሴቶችንና የሴቶችን እግር ኳስ በሜዳ እና ከሜዳ ውጭ እንዴት መደገፍ እንዳለብን ትኩረት ሰጥተን መቀጠል አለብን ሲሉም አክለዋል። ሩቢያሌስ መሳሳሙ የተፈጸመው በስምምነት ነው ቢልም ሄርሞሶ በበኩሏ ያለ ስምምነት እንደተፈጸመ በተደጋጋሚ መግለጿ ይታወሳል። የአውሮፓ እግር ኳስ ማህበር ዩኤፋ ፕሬዝዳንት አሌክሳንደር ሴፈሪን የሳውዲ ፕሮ ሊግ ከአውሮፓ ተሰጥኦ ያላቸው ተጫዋቾችን ማስኮብለሉ አሳሳቢ እንዳልሆነ በድጋሚ ተናግረዋል። ምንም አይነት የሳውዲ ፕሮ ሊግ ክለብ በአውሮፓ ቻምፒየንስ ሊግ ቦታ እንደማይኖረውም ተናግረዋል። ሴፈሪን ከአንድ የፈረንሳይ የስፖርት ጋዜጣ ጋር ባደረጉት ቆይታ እድሜያቸው የገፋ ተጫዋቾች ለገንዘብ ብለው ወደ ቻይና ካመሩ በኋላ የሆነውን አይተናል። በዚህ የቻይና እግር ኳስ አልዳበረም፣ ብሔራዊ ቡድኗም ለዓለም ዋንጫ አልበቃም ብለዋል። ሳውዲ አረቢያ ተጫዋቾችንና አሰልጣኞችን በማብቃት ላይ መስራት አለባት፣ ይህ ግን የኔ ጉዳይ አይደለም ሲሉ መክለዋል። በስራ ዘመናቸው መጨረሻ ላይ ያሉና ሌሎች ታላላቅ ውድድሮችን ለማሸነፍ የማይመኙ ተጫዋቾች አሉ። እኔ እስከማውቀው ድረስ ግን ኪሊያን ምባፔና ኤርሊንግ ሃላንድን የመሳሰሉ ተጫዋቾች ስለ ሳውዲ አረቢያ ህልም የላቸውም ያሉት የአውሮፓው እግር ኳስ አለቃ ምርጥ ተጫዋቾች ወደ ሳውዲ አረቢያ የሚሄዱ አይመስለኝም፣ ሰዎች እዚያ ስለሄዱት ተጫዋቾች ሲነግሩኝ የት እንደሚጫወቱ ማንም አያውቅም ማለት ነው እላለሁ በማለት አስተያየታቸውን ሰጥተዋል። የሳውዲ ፕሮ ሊግ አሸናፊ ቡድን በቀጣዩ የአውሮፓ ቻምፒየንስ ሊግ እንዲሳተፍ ሳውዲ ጥያቄ የማቅረብ እቅድ እንዳላት መዘገቡ ይታወቃል። ሴፈሪን በሰጡት ምላሽ ታዲያ በቻምፒየንስ ሊግ፣ በዩሮፓ ሊግ ወይም በዩሮፓ ኮንፈረንስ ሊግ መሳተፍ የሚችሉት የአውሮፓ ክለቦች ብቻ ናቸው ብለዋል። በመጨረሻም አርብ ምሽት በተዘጋው የዝውውር መስኮት የእንግሊዝ ፕሪምየር ሊግ ክለቦች 2.3 ቢሊዮን ፓውንድ ወይም 2.97 ቢሊዮን ዶላር ለአዳዲስ ተጫዋቾች ግዢ አውጥተዋል ሲል ሮይተርስ ዘግቧል። ይህም ባለፈው ዓመት የነበረውን የ1.92 ቢሊዮን ፓውንድ ወጪ ክብረ ወሰን በመብለጥ አዲስ ክብረ ወሰን ሆኖ ተመዝግቧል። ለመሪነትና ለዋንጫው የሚፋለሙ ጥቂት ክለቦች በመጨረሻው ቀን ብቻ 255 ሚሊዮን ፓውንድ አውጥተዋል። የአውሮፓ አምስት ታላላቅ ሊጎች በዝውውር መስኮት ቁጥሩ ካወጡት አጠቃላይ ወጪ 48 በመቶውን የፕሪሚየር ሊግ ክለቦች ብቻ ማውጣታቸውም ታውቋል። ከ20ው የፕሪሚየር ሊግ ክለቦች 14ቱ በዚህ ክረምት ካለፈው ጊዜ በላይ ለተጫዋቾች ግዢ ያወጡ ሲሆን ይህም የፉክክሩን ጥንካሬ ያሳያል ተብሏል። ለዛሬ መረጣቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። መግቢያችን ላይ ያስተዋወቅናችሁ የሐኪሞን ይጠይቁ ዘገባ በሰዓት ምክንያት ልናቀርብላችሁ አልቻልንም። ለዚህም ይቅርታ እንጠይቃለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በአርትዖቱ፣ ኤልያስ አስማረ በምስልና ድምጽ ቅንብሩ ከበላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን ለዕለቱ የያዝነውን መሰናዶ እዚህ ላይ ፈጽመናል። እንሰናበታችኋለን። ሰላም ጤና ስጥልን። ተናደሩ ¶¶